በጌታ በኢየሱስ ክርስቶስ ስም ሰላም ላችኋለሁ። የጌታ ኢየሱስ ክርስቶስ ጸጋ በስቶልን ከርሱ ጋር ቆይተን አሁን ደግሞ እንደገና በዚህ ትምህርት ለመገናኘት ጌታ ይድል ስለሰጠን አመሰግናለሁ። ካለፉት ትምህርቶች የሚቀጥለው የመንፈስ ቅዱስ ስራና የጸጋ ስጦታዎች አጠቃቀም በሚል ርዕስ 25 ትምህርቶች መተላለፋቸው ይታወሳል። ይሄኛው 26ኛው ትምህርት መሆኑ ነው። ምናልባት ቁጥሩን አሳስቼ ከሆነ ማረም ይቻላል። ይሄ ይቅርብ ጊዜ በተለይ በፌብሩዋሪ ውስጥ የተሰጠ ትምህርት ስለሆነ ወይም ደግሞ በኢትዮጵያ በፌብሩዋሪ 2012 ወይም በኢትዮጵያ አቆጣጠር በካቲት 2004 የተሰጠ ስለሆነ በዚህ መለየት ይቻላል። ስለ ጸጋ ስጦታዎች አጠቃቀምም ስለ መንፈስ ቅዱስ ስራዎችም ስንናገር ብዙ ነገር ማየት የምንችላቸው ነገሮች እንዳሉ ባለፉት ትምህርቶች በዝርዝር ማንሳታችን ይታወሳል። ከዚሁ ጋር በተያያዘ በተጨማሪ ማንሳት የምወደው ቢኖር በአሁኑ ዘመን በሚያስደንቅ ሁኔታ የመንፈስ ቅዱስ ስራዎች በአገራችንና በዓለም ሁሉ እየተገለጠ እንዳለ እንመለከታለን። ለማመን የሚያስቸግሩ የእግዚአብሔር ስራዎች በሐዋርያ ዘመን ሲሰሩ የነበሩት አይነት በተለያዩ የዓለም ክፍሎች በተለያዩ አብያተ ክርስቲያናት እየተላለፉ በግለሰቦችም ሆነ በቡድን የእግዚአብሔር ስራ ሲገለጽ እንመለከታለን። በሐዋርያ ዘመን ሲደረጉ የነበሩ ተአምራቶች በዘመናችንም እየተገለጡ ናቸው። ይህንን ሁኔታ ለማየት ሩቅ መሄድ አያስፈልግም ወይም ወደ ሩቅ ስፍራ መሄድ አስፈላጊ አይሆንም። በተለያዩ ዓለም አቀፍ መንፈሳዊ የቴሌቪዥን ማሰራጫዎች የሚተላለፈውን ማየት ብቻ በቂ ነው። ይህን ስንል የተለያዩ የእግዚአብሔር ሰዎች ለዓለም ሕዝብ ሁሉ መልእክት እያስተላለፉ ያሉበትና ድንቅ የእግዚአብሔር ስራ የሚገለጽበትን እያየን መሆናችን ነው። ጌታ ኢየሱስ ክርስቶስ ለአገልግሎቱ ቆርጠው የተነሱትን ባሪያዎች በሚያስደንቅ ሁኔታ እየተጠቀመ ነው። ሙታን ይነሳሉ፣ ከተለያዩ በሽታዎች ሰዎች ይድናሉ፣ በሌላ መንገድ ሊድኑ የማይችሉ በሽታዎች ሁሉ ማለት ነው። የሚያስደንቅ ነገር ነው። ከዚህ ጋር በተያያዘ እንደምናየው ድንቅ የሆኑ ስራዎች እየተሰሩ ነው። ይሄ በሀገራችንም በዓለም ዙሪያ በተለይ በራሳችን በሀገራችን በተለያዩ አብያተ ክርስቲያናት በቅንነትና በታማኝነት ጌታን በሚያገለግሉ አገልጋዮች ጌታ የሚሰራውን እያየው እጅግ የሚያስደንቅ መሆኑን እያየው ነው ያለሁት። ያልተጠበቁና ይሆናሉ ተብለው የማይገመቱ ድንቅ የእግዚአብሔር ስራዎች እየተገለጹ ናቸው። ታላላቅ ዓለም አቀፍ ትንቢቶች እየተነገሩ ነው። የተነገሩትም ሲፈጸሙ እያየን ነው። በመጨረሻው ዘመን ወንጌል ለዓለም ሁሉ እንደሚሰበክ መጽሐፍ ቅዱስ የተናገረው በተግባር እየተፈጸመ እንዳለ እንመለከታለን። በዘመናችን ቆርጠው በትጋት በሚያገለግሉ ባሪያዎች ወይም አገልጋዮች አማካኝነት ዓለም አቀፍ ወይም ደግሞ ለዓለም ሁሉ የወንጌል ስርጭት ፕሮግራሞች እየተነደፉ ለሰው ዘር ሁሉ ወንጌል እየተሰበከ ይገኛል። ይህም እንደ ቃሉ እየተከናወነ ይገኛል። በመጽሐፍ ቅዱሳችን በመጨረሻው ዘመን ወንጌል ለፍጥረት ሁሉ ለሰው ዘር ሁሉ ወንጌል በስፋት እንደሚሰበክ በአዲስ ኪዳን ውስጥ የሚናገረው ቃል በእውነት እየተተገበረ ይገኛል። የእግዚአብሔር ቃል በማያወላዳ መልኩ አስተማማኝነትና ወይም ደግሞ የእግዚአብሔር ቃል በማያወላዳ መልኩ አስተማማኝና ተአማኒነት ያለው ነው። የነዚህ ትንቢቶች መፈጸም ይህንን ተአማኒነት የሚያስረግጥ ነው። ጌታ ኢየሱስ ለደቀ መዛሙርት ሂዱ፣ ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ ብሎ ይህንን ታላቅ የተልእኮ ኃላፊነት ሲሰጥ በስሙ ድንቅ ሆኑ ተአምራትን እንደሚያደርጉ የተናገረው ማለት ነው። ለሐዋርያት እንደተናገረው ጌታ ኢየሱስ ካረገ በኋላ ሐዋርያት የአዲስ ኪዳንን መልእክት ይዘው ለዓለም ሲወጡ በሐዋርያት ይህንን ሲያደርግ ነበር። ከዚህ በተነሳ ብዙዎች በጌታ በኢየሱስ ክርስቶስ ያምኑ ነበር። ሙታን ሁሉ ሳይነሱ ነበር ማለት ነው። ልክ የዚህ አይነት ስራ በአሁኑ ዘመን እየተተገበረ እንደሆነ እንመለከታለን። መንፈስ ቅዱስ በጥንት እንደነበረ ዛሬም ይሰራል። መንፈስ ቅዱስ እንደሚሰራ ሁሉ ሰይጣንም እንደዚሁ በከፍተኛ ትጋትና ፍጥነት የሚሰራበት ጊዜ ነው። ይህ ጊዜ በዚህ ጊዜ ይህንን እውነታ ማስተዋል እጅግ ይጠቅማል። ለጌታ ስራ ቆርጠው የተነሱ የእሱ አገልጋዮች በትጋት እየሰሩ የመንፈስ ቅዱስ ስራ በአሁኑ ሰዓት በእኛ ሀገርም በዓለም ዙሪያ ሁሉ እየተገለጸ እንዳለ ሁሉ የሰይጣንም ስራ እንጂ በከፍተኛ ደረጃ እየተከናወነ ያለበት ነው። ሰይጣንም በትጋት ቀንና ሌሊት የሚሰራበት ብዙዎችንም የሚያሳስብበት ነው። በዓለም ዙሪያም ደግሞ ሰዎችን በርኩሰት በኃጢአት በከንቱነት ህሊናቸውን ስተው የማይረባ ነገር እንዲያደርጉ አሳምኖ ብዙ ተከታዮችንም እያፈራ አለበት ጊዜ ነው። የእግዚአብሔር ሰዎች በመንፈስ ቅዱስ ኃይል በጸጋ ስጦታ አማካይነት ብዙዎቹን ወደ ኢየሱስ ክርስቶስ እየማረኩ እንዳሉ ሁሉ ሰይጣንም ደግሞ በራሱ በኩል ደግሞ እንዲሁ በከፍተኛ ደረጃ ብዙዎቹን ወደ ዘላለም ሞት እየማረከ ያለበት ጊዜ ነው። ጥርት ያለ የእግዚአብሔር ስራ በመንፈስ ቅዱስ ኃይልና በጸጋ ስጦታዎች አማካይነት የሚከናወኑ እውነተኛ የእርሱ አገልጋዮች የበዙበት ጊዜ መሆኑ የማይካድ ቢሆንም መሳይና አስመሳይ አገልጋዮችም እንዲሁ የበዙበት ዘመን ነው። እዚህ ላይ እንግዲህ ጥንቃቄ ማድረግ ያስፈልጋል ማለት ነው። ይህም ሲባል በእግዚአብሔር ቤት የሚሆነው ማለቴ ነው። እንግዲህ እንደዚህ በምልበት ጊዜ እነዚህ መሳይና አስመሳይ አገልጋዮች ከእግዚአብሔር ቤት ውጪ ያሉትን መናገር አይደለም፣ የጌታ አገልጋዮች የሚባሉ ማለት ነው። እርግጥ እዚህ ላይ ለዓለም ለሰይጣን ራሳቸውን ሽጠው የሰይጣን አገልጋዮች በሚችላቸው ሁሉ ራሳቸውን የሚሰጡ ሰዎችን ከእግዚአብሔር ቤት እያሳቱ ወደ ሞት እየነዱ መሆናቸውና ብዙ የተለያዩ ታምራትን እንደሚያደርጉ የታወቀ ቢሆንም ግን እዚህ ላይ ይሄ የምናገረው እነዛን ማለት ነው። በእግዚአብሔር ቤት ሆኖ አገልጋይ ተብለው ያሉት ነገር ግን እንደ እግዚአብሔር ሀሳብና ፈቃድ የማያገለግሉትን ማለት ነው። ይህም ሲባል የሐሰት ትንቢት መናገር፣ የሐሰት ወይም እውነተኛ ያልሆነ መገለጥ፣ የሐሰት ራእይ፣ የሐሰት ፈውስ ማወጅ፣ የሐሰት ልሳን፣ የሐሰት ተስፋ መስጠት፣ ጌታ ያልተናገረውን ከራስ ስጋ እና ስሜት በጌታ ሲመናገር ወዘተ ያጠቃልላል። እነዚህ የጌታ አገልጋዮች የተባሉት ግን ጌታን እንደ ቃሉ እንደ ሀሳቡ የማያገለግሉት እንዲህ አይነት ድርጊቶችን ይፈጽማሉ። በጌታ ሲም የሐሰት ትንቢት፣ የሐሰት ልሳን፣ የሐሰት ፈውስ ሌሎችን ነገሮች እንደሚሆን አድርገው ለህዝቡ ይናገራሉ። ከዚህም ጋር አያይዘን አንድ ጠቃሚ ነገር እንገነዘባለን። ይኸው በእግዚአብሔር ቤት ሁለት አይነት አገልጋዮች መኖራቸው ነው። አንደኛው አይነት ለጌታ የተሰጡና ለአገልግሎት ቆርጠው የተነሱ አገልጋዮች ሲሆኑ እነርሱን ጌታ እግዚአብሔር ድንቅ በሆነ ሁኔታ በአሁኑ ዘመን ለስራው እየተጠቀመ ይገኛል። እነዚህም አገልጋዮች የመንፈስ ቅዱስን ስራና የጸጋ ስጦታዎችን መጽሐፍ ቅዱሳዊ በሆነ መንገድ እየተገበሩት ይገኛል። ከራሳቸው አውጥተው የሚሰሩት ወይም የሚናገሩት ምንም ስራ አይኖርም። መንፈስ ቅዱስ እንደመራቸውና እንደተናገራቸው ብቻ ያደርጋሉ። ይሰራሉ፣ ይናገራሉ። ከነዚህ ማገልጋዮች የተምታታ መልክ አይወጣም። የሚያደርጉትን ሁሉ ለጌታ ክብር የሚያደርጉት አገልጋዮች በመሆናቸው ክብሩን ሁሉ ለጌታ ያመጣሉ። ክብሩን ሁሉ ለጌታ ይሰጣሉ እንጂ ለራሳቸው ክብሩን አይወስዱም። ይህንን ስል ምንም ድክመት የለባቸውም እያልኩ እንዳልሆነ ግንዛቤ ይወሰድልኝ። ሰው ናቸውና ድክመት ሊታይባቸው ይችላል። ግን ሁል ጊዜ ራሳቸውን በጌታ መንፈስ የሚፈትሹ ናቸው። የአገልግሎት ሞቲቭ የጌታ ሞቲቭ፣ የአገልግሎት አላማቸው የጌታ አላማ ይሆንላቸውና ራሳቸውን ለመንፈስ ቅዱስ አላማ ሐሳብና ምሪት ለማስገዛት ሳቋርጡ የሚተጉ ናቸው። መንፈስ ቅዱስ እነዚህን መምራት አይቸገርም። ምክንያቱም ሲሳሳቱና በሌላም ጉዳይ መንፈስ ቅዱስ ሲናገራቸው የሚሰሙ ስለሆነ ነው። እንግዲህ እነ እግዚአብሔር በአሁኑ ዘመን በዓለም ሁሉ በአገራችንና በዓለም ሁሉ ታላላቅና ድንቅ የሆኑ ተአምራትን እያደረገ ያለው በእነዚህ በእግዚአብሔር ሰዎች አማካኝነት። እነዚህ አገልጋዮች ሁለመናቸውን ለጌታ እየሰጡ ሲደክሙ መድከማቸውን በጌታ ፊት የሚያቀርቡ እግዚአብሔርም እንዲረዳቸው በቅንነት ለጌታ ራሳቸውን የሚሰጡ የጌታ መንፈስ ሲናገራቸው ግትር አቋም የሌላቸው ትሁትና የቀና ልብ ያላቸው ከምንም በላይ በሕይወታቸው ዘመን ሁሉ ራሳቸውን ለሰጡበት ለጌታ ስራ ታማኝ የሆኑ ታማኝነትንም ጠብቀው እስከ መጨረሻው ለመቆየት የቆረጡ። ምክንያቱም ታማኝነት በራሳቸው ብርታት ሊረጋገጥ እንደማይችል ስለሚያውቁ ሁል ጊዜ የጌታን መንፈስ እርዳታ የሚሹ በመንፈስ የሚመሩ ናቸው። እነዚህ ሰዎች የጌታ መንፈስ ሲናገራቸው ለመስማት አይቸገሩም። ጥሩ መስሏቸው ሲሳሳቱ የጌታ መንፈስ ሲናገራቸው ግን ለማረም ወዲያውኑ ራሳቸውን ለጌታ ይሰጡና እርምጃ ይወስዳሉ። በሁሉ ነገር በጌታ የሚመኩ አላማቸውና ኑሯቸው ህይወታቸው የጌታ ይሁን። በአሁኑ ጊዜ እጅግ ብዙ ሰዎች የጌታን ስራ በሚሰሩበት ጊዜ ታላላቅና ድንቅ ነገር በህይወታቸው የሚፈጸም ነገር ግን የተፈጸመውን የአገልግሎትን ውጤትና ክብር ለጌታ በትህትና የሚያቀርቡ፣ ምክንያቱም የተሰራው ነገር ሁሉ ከእርሱ እንጂ ከራሳቸው ብቃት መሆኑን የሚረዱ፣ ይሄንን ደግሞ በጌታ በእግዚአብሔር ፊትም ሆነ በህዝቡ ፊት በቅንነት ይሄንን የሚገልጹ፣ ክብርንና ውዳሴን ሁሉ አክብሮትን ለጌታ ለእግዚአብሔር የሚያቀርቡ ናቸው። እግዚአብሔር ሙታንን ቢያስነሳም ይሄ ከጌታ የተነሳ መሆኑን አውቀው ወገኖች፣ ሰዎች ሁሉ እወቁ፣ ይሄ ከእርሱ የተነሳ ነው ብለው የሚናገሩ ልክ እነ ጳውሎስ፣ ጴጥሮስ፣ ዮሐንስ ድንቅ ተአምራት ሲሰራ ክብርን ለኢየሱስ ክርስቶስ እንዳመጡ ሁሉ ማለት ነው። እና አንድ ጊዜ እናስታውሰዋለን፣ ያ አንካሳ ሰው ብር ስጠይቃቸው እኛ ብርና ወርቅ የለንም፣ ነገር ግን ያለንን እንሰጣለን፣ ያውም በጌታ በኢየሱስ ክርስቶስን ጠነስና ተመላለሳል። ያ ለረዥም ዓመታት አንካሳ መንቀሳቀስ የማይችል ሰው አሁን ቁርጭምጭሚት ውጣና መሄድ ጀመረ። በዚህን ጊዜ ሰዎች ተደነቁና ይሄ ምንድን ነው ሲሉ፣ እነሱ በዚህ በተደረገው ነገር ክብሪን ለኢየሱስ ሰጡ። ይሄ ከኛ አይደለም፣ እናንተ ሳታውቁ የሰቀላችሁት ኢየሱስ ክርስቶስ ሞት እንዲል አድርጎ የተነሳው በእሱ ስም የተደረገ ነው፣ ከእርሱ የተነሳ ነው ብለው ሰዎች ሁሉ በዚህ በተሰራው ተአምራት በኢየሱስ እንዲያምኑ ያመለክት ነበር። በዚህም የተነሳ ብዙ ሰዎች በኢየሱስ ክርስቶስ ያምኑ ነበር። ይህም ብቻ አይደለም፣ ሌሎችም በአዲስ ኪዳን ውስጥ በተለይ በሐዋርያ ስራ ውስጥ ብዙ ድንቅ ተአምራት ሲሰሩ ነበር። በሐዋርያት በተለያዩ ቦታዎች በተለያዩ አገሮች እየዞሩ ወንጌልን በሚሰብኩበት ጊዜ እርሱም ደግሞ ከእነሱ ጋር መሆኑን በድንቅ ተአምር ያንን ያጸናላቸው ነበር። ያ ድንቅ ተአምር በሚደረግበት ጊዜ ሐዋርያት ሁል ጊዜ ክብርን ለጌታ ይሰጡ ነበር። ይህ ከኢየሱስ ክርስቶስ በኢየሱስ ክርስቶስም ለእርሱ ክብር የሆነ እንጂ የእኛ ብቃት አይደለም ብለው ይናገሩ ነበር። ይህንንም ተጠቅመው ሰዎች ከዘላለም ሞት እንዲድኑ ወደ ኢየሱስ ክርስቶስ እንዲመጡ በኢየሱስ ክርስቶስ እንዲያምኑ ይጠቀሙ ነበር ማለት ነው። እንግዲህ ልክ በዛን ጊዜ የነበረው አይነት አካሄድ በአሁኑም ዘመን ጌታ በትህትና በሚያገለግሉት ታምራት ሲሰራ ክብርን ለራሳቸው አይወስዱ። እነርሱ የማይረቡ ምንም ከራሳቸውን ነገር እንደሌለ በኢየሱስ ክርስቶስ በማመናቸው እንደሆነና በዚህ በተሰራው ነገር ሰዎች በኢየሱስ ክርስቶስ ያላቸው እምነት አጽንተው የዘላለምን ሕይወት እንዲያገኙ ወንጌልን የማወጃና ወንጌልን የማሰራጫ መሳሪያ አድርገው ይጠቀሙ ነበር። የጸጋ ስጦታዎች መገለጥ እነዚህ ሰዎች ከራሳቸው ብቃት አለመሆኑን ስለሚረዱ ክብሪን ለእርሱ እየሰጡ በትህትና ይመላለሳሉ ማለት ነው። ልክ በአሁኑ ዘመንም ያሉት ይህ ጸጋ የሚበዛላቸውና ድንቅ ነገር የሚሰሩ ሰዎች እንዲሁ ክብሪን ለኢየሱስ እያመጡ በትህትና የሚያገለግሉ ናቸው። እነዚህ ደግሞ በትህትና የሚያገለግሉ የእግዚአብሔር ሰዎች ጸጋው ከጊዜ ወደ ጊዜ እያደገ ትላልቅ መጀመሪያ በትንሽ መገለጥ ትንቢት ወይም ደግሞ ፈውስ የጀመሩት ከዛ በኋላ ደግሞ ከዚህ ባለፈ ምናልባት ለአንድ አካባቢ ለግለሰብ የሚነገር ትንቢት ከሆነ አሁን ግን በሀገር አቀፍ ደረጃ፣ በአህጉር አቀፍ ደረጃ፣ በዓለም አቀፍ ደረጃ የሚተርፍ አይነት ትንቢት በእነሱ ውስጥ ጸጋው አለበት እየሆነ የጸጋ ስጦታዎች እኛ ታማኝነን በምናገለግልበት ጊዜ የሚያድጉ ናቸው። ከጊዜ ወደ ጊዜ የሚያድጉ ናቸው። ልክ በሐዋርያትም ዘመን ሲታይ የነበረው ይሄ ነው። በትክክል የጸጋ ስጦታን በመተግበራቸው ወንጌልን ለዓለም ሁሉ እንዲዳረስ መሰረት የጣሉት ከዚሁ የተነሳ ነገር ግን ይህ የተሰራው ስራ ከኛ የተነሳ እንደሆነ መታበይ የምንጀምር ከሆነ ያለ አግባብ ስለዚህ ነገር ስለ ራሳችን ጠቃሚነት ማሰብ የምንጀምር ከሆነ ችግር ገና መፈጠር ተጀምሯል። ጥንቃቄ እና እንደዚህ በትህትናና በቅንነት ክብርን ለጌታ እየሰጡ የሚያገለግሉት አገልጋዮች በአሁኑ ዘመንም እግዚአብሔር በሚያስደንቅ ሁኔታ በዓለም ዙሪያ እየተጠቀመ ነው። ይህንን በአይናችን እያየን ያለ ነው። ቅድምም እንደጠቀስኩት በዓለም አቀፍ ደረጃ በሚሰራጩ የቴሌቪዥን ፕሮግራሞች፣ መንግስታዊ ፕሮግራሞች ይህንን በግልጽ እያየን ያለ ለማመን የሚያስቸግሩ በምንም መንገድ ሊፈወሱ የማይችሉ ተስፋ አስቆራጭ የሆኑ ነገሮች ሁሉ በሽታዎች ፈውስ ሲያገኙ እንመለከታለን። የግል ጉዳዮች ፈጽሞ ልንወጣበት የማንችል የሰይጣን እስራት ተስፋ አስቆራጭ የሆነ ወደ ሞት የሚያመራ የተወሳሰበ አጋንንታዊ ስራ ሁሉ ሲፈራረስና ሰዎች ነጻ ሲወጡ እንመለከታለን። እንግዲህ የጸጋ ስጦታዎች በአግባቡ በምንጠቀምበት ጊዜና ለጌታ ክብር ስንጠቀም እያነድግ ነገሮች ይደረጋል። እንግዲህ እነዚህ እውነተኛ አገልጋዮች በዚህ መልክ ጌታን የሚያገለግሉ ናቸው። ሁለተኛው አይነት አገልጋዮች ደግሞ በመንፈስ ቅዱስ ምሪት የማይመሩ ናቸው። እዚህ ላይ ልብ ልንል ወይ ማለት የሚገባን ሁለቱም አይነት አገልጋዮች በመንፈስ ቅዱስ ኃይል የተሞሉ ሊሆኑ የሚችሉ ናቸው። እዚህ ላይ ማስተዋል የሚገባን በመንፈስ ቅዱስ መሞላት ብቻ አጥጋቢና የተሳካ ፍሬያማ ሕይወት ለመኖር በቂ አይደለም። በመንፈስ ቅዱስ ስንሞላ ኃይልን እናገኛለን። ከዚያ ቀጥሎ ደግሞ በራሳችን ፈቃድ በመንፈስ ቅዱስ መመላለስና መኖር ያስፈልጋል። በመንፈስ ቅዱስ ተሞልተን ብቻ በቃ የሁሉ ነገር ፍጻሜ አድርገን እንዳንወስድ ጥንቃቄ ልናደርግ ያስፈልገናል። እነዚህም አገልጋዮች አሁን በተሳሳተ መንገድ ጌታን በአሁኑ ዘመንም ባለፉት ዘመናትም ሲያገለግሉት ከነበሩት ማለት ነው በቤተ ክርስቲያን ያሉ የአገልግሎት ክብርና ስልጣንም የተሰጣቸው አገልጋዮች ሊሆኑ ይችላሉ። በመንፈስ ቅዱስም የተሞሉ ናቸው። በገላትያ መጽሐፍ ምዕራፍ 5 ቁጥር 17 እና 25 እንደሚያረጋግጠው በመንፈስ መሞላት ብቻ በቂ አይደለም። ከተሞላን በኋላ ደግሞ በመንፈስ መኖርና መመላለስ ያስፈልጋል። በመንፈስ መኖርና መመላለስ ይህን ነገር ጠንከር ባለ ሁኔታ አሳምርበታል። በመንፈስ ቅዱስ መሞላት እጅግ አስፈላጊና ያላርሰው ኃይል ያለውን መንፈሳዊ ህይወት መኖር እንደማንችል የተረጋገጠ ቢሆንም በመንፈስ ቅዱስ ከተሞላን በኋላ ደግሞ በመንፈስ መኖርና መመላለስ ያስፈልገናል። ይህ ካልሆነ በልሳን እየጸለይን በአዲስ ቋንቋ እየጸለይን እየተናገር ነገር ግን እውነተኛ የሆነ ምስክርነት የሌለበትን ህይወት ልንኖር እንችላለን ወይም ምስክርነት ያለውን ህይወት ላንኖር እንችላለን። ገላትያ ምዕራፍ 5:17 ላይ እንደዚህ ይላል፣ ነገር ግን ይላለው በመንፈስ ተመላለሱ። ነገር ግን ይላለው በመንፈስ ተመላለሱ። የስጋን ምኞት ከቶ አትፈጽሙ ይላል። በመንፈስ የምንመላለስ ከሆን በመንፈስ የምንኖር ከሆነ በመንፈስ እንመላለሳለን። ነገር ግን ያለው በመንፈስ ተመላለሱ። በመንፈስ የምንመላለስ ከሆን ደግሞ የስጋን ምኞት ወይም አናደርግ ይላል። ቀጥሎ የስጋን ምኞት ከቶ አትፈጽሙ ይላል። ቁጥር 25 ላይ በመንፈስ ብንኖር በመንፈስ ደግሞ እንመላለስ። በመንፈስ ቅዱስ መጀመሪያ መሞላት፣ ቀጥሎ ደግሞ በመንፈስ መኖር፣ ከዛ ደግሞ በመንፈስ መመላለስ። ፍሬያማና ትክክለኛ ምስክርነት ያለውን ህይወት መኖር የምንችለው በመንፈስ ቅዱስ ከተሞላን በኋላ በመንፈስ ስንኖርና ስንመላለስ ነው። እነዚህ መንፈሳዊ አገልጋዮች ተብለው የሚጠሩና በጌታ ፊት የሚኖሩ ግን በእውነት መንፈሳዊ አገልጋዮች ያልሆኑ ናቸው። አቋማቸውንም የሚቀያይሩት ጌታን ለማክበር ባለው ቆራጥነትና ለጽኑ የጽድቅ ዓላማ ሳይሆን እንዳስፈላጊነቱ ሊጠቅማቸው ይችላል ብለው በሚያስሉት ወይም ደግሞ በሚያስቡበት መንገድና ዓላማ ነው። ይሄ ሀሳብ ምናልባት ጠንከር ልል ስለሚችል እንዲህ ቀለል ባለ ሁኔታ እነዚህ ሰዎች የሚያደርጉት እነዚህ የጌታ አገልጋዮች የሚባሉት ነገር ግን እውነተኛ ያልሆኑ አገልጋዮች ነገሮችን የሚያደርጉት ጌታን በሚከብርበት ስሌት ሳይሆን እነሱ ጥቅም ሊያገኙ ይችላሉ ብለው በሚያስቡት መንገድ ነው ማለት ነው። ይህም ለራስ ክብር ፍለጋ፣ ለስልጣን ወይም ለገንዘብ ጥቅም ወይም በሕዝብ ዘንድ ታዋቂ አገልጋይ ለመባል ወይም መስሎ ለመታየት ሊሆን ይችላል። እንዲህ አይነት ነገር ምናልባት በግልጽ ላይገለጽ ይችላል፣ በስውር ሊሆን ይችላል። ምክንያቱም ነገሮች በግልጽ የሚታዩ ከሆነ ሰዎችም ከተገነዘቡ ተቀባይነቱን ሊያጣ ስለሚችል በተቻለ መጠን ለማስመሰል እንደዚህ መስሎ ለመታየት ይሞክራል። እንግዲህ የሰውን ሞቲቭ በትክክል የሚመረምርና የሚያውቅ የጌታ መንፈስ ሰውየው በምን ሞቲቭ መንፈሳዊ ስራ እንደሰራ ወይም እንደሚሰራ ያውቃል። በዚህም መሰረት የአገልግሎት ሞገሱንና ክብሩን ወይም ይጨምራል ወይም ይነሳል፣ እግዚአብሔር ማለት ነው። ሰውየው በዚህ አይነት በስውርም በጥበብ በተሞላበት ሁኔታም ይሄንን እግዚአብሔር በማይከብርበት ሞቲቭ የሚያደርግ ከሆነ እግዚአብሔር የአገልግሎት ጸጋውን ሊነሳው ይችላል። እርሱ ደግሞ በቅንነት የሚሰራ ከሆነ ደግሞ እግዚአብሔር የአገልግሎት ጸጋውን እያደገ እንዲሄድ እንዲጨምርለት ሊያደርግ ይችላል። እነዚህ በሁለተኛ ቡድን የሚካተቱ አገልጋዮች ጌታ ሳይናገር ከራሳቸው ትንቢትንና መገለጥን ይናገራሉ። መንፈስ ቅዱስ ያላወጀውን ፈውስ ከስጋቸው ያውጃሉ። ሌሎችንም የጸጋ ስጦታዎችን ከራሳቸው ከስጋቸው ያውጃሉ። በፍሬያቸው የሚታወቁ ይሆናሉ። የዚህ አነት አገልጋዮች የአገልግሎት ሞገሳቸው እያደገ የሚቀጥል ሳይሆን እየሟሸሸ የሚቀጥል ይሆናል። የማስተካክሉት ከሆነ ማለት ነው። እነዚህ ሰዎች የመንፈስ ቅዱስን ድምጽ ሰምተው ይህን አካሄዳቸውን አስተካክለው እንደ እግዚአብሔር ቃልና ሐሳብ ማገልገል ከጀመሩ እግዚአብሔር ይህንን ጸጋቸውን እየጨመረ የክብር ዕቃ አድርጎ ሊጠቀምባቸው ይችላል። ብዙ ጊዜ ልዩ ትኩረት የሚሰጡት በቅድሚያ ለመንፈስ ቅዱስ ፍሬዎች ሳይሆን ለጸጋ ስጦታዎች ይሆናል። እዚህ ላይ የክርስትናችን መታወቂያ ባለፉት ትምህርቶችም እንደጠቀስነው የመንፈስ ቅዱስ ፍሬዎች ናቸው። የጸጋ ስጦታዎች የመንፈስ ቅዱስ ፍሬዎች በሰዎች ሕይወት እንዲታዩ፣ ሰዎች ወደ ኢየሱስ ክርስቶስ እንዲመጡና በእርሱ እንዲኖሩ፣ በእርሱ እንዲመላለሱ ለማድረግ እንጂ በራሱ የመጨረሻ ግብ አይደለም። ክርስቶስ ፍቅር እንደሆነ፣ ፍቅር ደግሞ የመንፈስ ቅዱስ የመጀመሪያው ፍሬ ነው። ኢየሱስ ክርስቶስ ፍቅር እንደሆነ ቅዱሳን በፍቅር መመላለስ እንደሚገባቸው ይህን የእግዚአብሔር ቃል ያስተምረናል። ትላልቅ የጸጋ ስጦታዎችን እየተጠቀምን ታምራትን እየሰራን ነገር ግን የመንፈስ ቅዱስ ፍሬዎች በእኛ ሕይወት የማይታዩ ከሆነ እዚህ ላይ ችግር አለ ማለት ነው። ይህንን ቃል እንደገና ደግሜ እናገራለሁ። ብዙ ጊዜ እነዚህ አገልጋዮች ልዩ ትኩረት የሚሰጡት በቅድሚያ ለመንፈስ ቅዱስ ፍሬዎች ሳይሆን ለጸጋ ስጦታዎች ይሆናል። በአግባቡ የክርስትና ሕይወት ጣፋጭና እጅግ በጣም የሚያረካ የሚሆነው የመንፈስ ቅዱስ ፍሬዎች በእኛ ሕይወት ሲኖሩ ነው። የመንፈስ ቅዱስ ፍሬዎች ደግሞ በሕይወታችን የሚገለጹት እኛ እንደ እግዚአብሔር ቃል ስንመላለስ ነው። ፍቅር፣ ሰላም፣ ደስታ፣ ቸርነት፣ በጎነት ማለት ነው። በገላትያ ምዕራፍ 5 ላይ የተገለጹት ፍሬዎች ማለት ነው። ነገር ግን ስለ ጸጋ ስጦታዎች ብዙ እያወሩ ስለዚህም ደግሞ ለመተግበርም ከጌታ መስመር በወጣ መልክ ስለተረክም እያረጉ ነገር ግን በእነሱ ሕይወት የሚታየው ቅንዓት፣ ተንኮል፣ ክፋት፣ መገፋፋት፣ መግፋት፣ መገፋፋት፣ ግብዝነት፣ የስልጣን የክብርና የገንዘብ ፍቅር መውደድ በሕይወታቸው ይታያል። ማለት የመንፈስ ቅዱስ ፍሬዎች በሕይወታቸው በግልጽ አይታይም። የጸጋ ስጦታዎች እንለማመዳለን እያሉ ግን የስጋ ፍሬዎች የመንፈስ ቅዱስ ጠላት የሆኑ ነገሮች ይታያሉ። ስለዚህ የእነዚህ ሰዎች ትኩረት የሚያደርጉት በጸጋ ስጦታዎች ላይ ነው ያለው። የክርስቶስ ኢየሱስ ለዓለም የሞተው ለፍቅር ነው፣ ለሰዎች ሰላም እንዲሆን፣ ሰላም የሌላቸው ሰላም እንዲያገኙ፣ እንደገና ደግሞ እርስ በርሳቸው እንዲዋደዱ፣ ትርጉም የሌለው ሕይወት ትርጉም ያለው በኢየሱስ ክርስቶስ እንዲሆን ነው የሞተው። ነገር ግን ይሄ ከሌለበት የጸጋ ስጦታን ለብቻው ተነጥሎ የሚታይ ከሆነ የክርስትና ሕይወት ትርጉሙ ይሄ ሳይሆን ዋናው የሚሰመርበት የመንፈስ ቅዱስ ፍሬዎች ነው። የመንፈስ ቅዱስ ፍሬዎች በሕይወታችን እየታዩ የጸጋ ስጦታዎችን ብንለማመድ የጸጋ ስጦታዎች ለብዙዎች መዳን ምክንያት ይሆናሉ፣ ወደ መንፈስ ቅዱስ ፍሬዎች ያመራሉ ማለት ነው።